Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምፅ ተጀመረ። ዛሬ ምሽት ከሚሰሙት ዘገባዎች መካከል
እኔ ኢትዮጵያ ትግራይ ተቀበረ እንጂ ብሞት ኪዳነ ምሕረት ነው የምቀበረው፣ የትም መሄድ አልፈልግም ተጎትቼ ካልኩኝ በስተቀር። ግን በሚደረጉ ነገሮች ወንጀል ሲፈጸም የትግራይ ተናጋሪዎች ያላችሁ በተለይ ሚዲያዎች የምታስተላልፉት እያንዳንዱ ስነ ልቦና ያንኳኳል።
አዳማ ላይ የከተማው አስተዳደርና የትግራይ ማህበረሰብ አባላት ሲወያዩ መዋላቸው ተሰምተዋል። በነበረው መድረክ ላይ አንድ አስተያየት ሰጪ ከተናገሩት ቀንጭበን ነው ያሰማናችሁ። ሙሉ ዘገባው ቆየት ብሎ ይደመጣል።
እምጥል አስቆርጠው የበዛ ደም እየፈሰሳቸውና ለኢንፌክሽን ተጋላጮ ነው ህይወታቸው ያለፉ ጨቅላ ህጻናትን ሳስብ ብዙ ጊዜ ሀዘን ይሰማኛል።
ዶክተር ሄኖክ ዘውዱን ነው የሰማነው። ኢትዮጵያውያን ወላጆች ጤናማ የልጆች አስተዳደግ ብልሃቶችን የሚማሩበት መጽሐፍ ከሰሞኑ አሳትሟል የምሽት እንግዳችን። ተጨማሪ ዘገባዎችም ተካትተዋል። ሀብታሙ ስዩም መሰናዶውን በመምራት ኤልያስ አስማረ ደግሞ ቅንብሩን በመከወን አብረናችሁ እናመሻለን። በመቀጠል ኤደን ገረመው አጫጭር የዓለም ዜናዎችን ታጋራናለች።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል። ጠቅላይ ሚኒስትር አብይ አህመድ እና የኬንያው አቻቸው ኡሁሩ ኬንያታ ዛሬ የሞያሌ ድንበር መተላለፊያን መርቀው ከፍተዋል። ለሁለት ቀን የስራ ጉብኝት ኬንያ የገቡት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን፣ ኬንያንና ደቡብ ሱዳንን በመሰረተ ልማት ለማገናኘት የታሰበውን ፕሮጀክት ሂደት ይጎበኛሉ ተብሏል። ጠቅላይ ሚኒስትር አብይ የአካባቢው ነዋሪዎች ለድንበር አካባቢ ሰላም ዘብ እንዲቆሙም ጠይቀዋል። ሁለቱ መሪዎች የፕሮጀክቱ መጠናቀቅ ኢትዮጵያንና ኬንያን በኢኮኖሚና በማህበራዊ ረገድ ያላቸውን ቅርርብ ይበልጥ የሚያጠናክር ነው ብለዋል። ዘገባውን ያደረሰን ገልሞ ዳዊት ነው። መንግስት ለምርጫ ዝግጅት ከማድረጉ በፊት በእስር ላይ የሚገኙ የተፎካካሪ ፓርቲ አባላትና አመራሮችን መፍታት አለበት ሲል የኦሮሞ ፌዴራሊስት ኮንግረስ ፓርቲ አሳሰበ። የፓርቲው ሊቀመንበር ፕሮፌሰር መራራ ጉዲና ለአሜሪካ ድምጽ እንደገለጹት የፖለቲካ ምህዳሩን በማስፋት እውነተኛ ዴሞክራሲ በኢትዮጵያ እንዲወለድ መንግስት የፖለቲካ ፓርቲ እስረኞችን መፍታት አለበት ብለዋል። ዜናውን ያደረሰችን ፀሐይ ዳምጠው ናት። በኦሮሚያ ክልል የምስራቅ ሐረርጌ ዞን በተደረገው አሰሳ ልዩ ልዩ የጦር መሳሪያዎች ማግኘቱን ፖሊስ አስታወቀ። እነዚህ የጦር መሳሪያዎች ከተያዙባቸው መካከል 375ቱ ፍርድ ቤት መቅረባቸውን የዞኑ ፖሊስ ህዝብ ግንኙነት ኃላፊ ኢንስፔክተር ቶሎሳ ጎሹ ለአሜሪካ ድምጽ አስታውቋል። ኢንስፔክተሩ አክለውም ከጦር መሳሪያዎች ባሻገርም ሌሎች ወታደራዊ ቁሳቁሶችን መያዛቸውንም አስታውቋል። ዘገባው የአዲስ ቸኮል ነው። ወደ ዓለም አቀፍ ዜናዎች እንለፍ። የዩናይትድ ስቴትስ ተመራጩ ፕሬዚዳንት ጆ ባይደን የተወካዮች ምክር ቤት ዴሞክራት አባሏን ማርሺያ ፈርጅን ለቤቶችና ከተማ ልማት ሚኒስቴርነት ሊያጯቸው መሆኑን የዩናይትድ ስቴትስ የዜና ማሰራጫዎች ዘግበዋል። ለግብርና ሚኒስቴርነት ደግሞ በፕሬዝዳንት ባራክ ኦባማ አስተዳደር ዘመን ለ8 ዓመታት የግብርና ሚኒስቴር የነበሩትን ታም ቪልሳክን እንደሚያጩም ጠቁመዋል። ቪልሳክ ከሀገሪቱ ትላልቅ የግብርና ምርት ክፍለ ግዛቶች አንዷ የሆነችው የአዮዋ ሀገረ ገዥም ነበሩ። ባይደን ለመከላከያ ሚኒስቴርነት በጡረታ ላይ የሚገኙትን ጥቁር አሜሪካዊ የጦር ሰራዊት ጄኔራል ሎይድ ኦስተንን እንደመረጡ ሲታወቅ፣ ለቤቶች ሚኒስቴርነት ያሰቧቸው ማርሻ ፈጅ ሁለተኛዋ ጥቁር አሜሪካዊ እጩ የካቢኔ አባል ይሆናሉ ማለት ነው። ትላንትና ብሪታንያ ለህዝቧ በስፋት የኮቪድ-19 መከላከያ ክትባትን በመስጠት የመጀመሪያዋ ምዕራባዊት ሀገር ሆናለች። የትላንቱን ዜና ተከትሎ ዛሬ ደግሞ የተባበሩት አረብ ኤሚሬቶች ቻይና ሰራሹ ክትባት 80% ውጤታማነቱን ማሳየቱን አስታውቃለች። የኤሚሬትስ የጤና ሚኒስቴር ባወጣው መግለጫ ሳይኖፋርም የተባለው የቻይና መንግስት የመድኃኒት ድርጅት የቀመመው የኮቪድ ክትባት ሙከራ ላይ ተሳታፊ መሆናቸውን አስታውቋል። ክትባቱ በአጣዳፊ ሁኔታ ውስጥ ጥቅም ላይ እንዲውል ባለፈው መስከረም ፍቃድ መሰጠቱንም አመላክተዋል። መግለጫው ክትባቱ የከፋ የጎንዮሽ ጠንቅ አላሳየም ቢልም ስለ ሙከራው ውጤት ግን በዝርዝር አላብራራም። ሆኖም ውጤታማነቱ የክትባት ዘመቻ ለመጀመርና ኢኮኖሚውንም ለመክፈት አመቺ ሁኔታ ይፈጥራል ብሏል። ይህ በእንዲህ እንዳለ በዩናይትድ ስቴትሱ የመድኃኒት ኩባንያ ፋይዘርና የጀርመኑ ባዮንቴክ የተቀመመው የኮቪድ-19 መከላከያ ክትባት ላይ በተደረገው ግምገማ ክትባቱ በከፍተኛ ደረጃ አዋጭ ሆኖ እንደተገኘና በተከተቡ ሰዎች ላይ ምንም አይነት የደህንነት ስጋት እንዳልተፈጠረ የምግብና የመድኃኒት አስተዳደር ተናግሯል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ መደመጡን ይቀጥላል። አብራችሁን ስለምታመሹም በእጅጉ እናመሰግናለን። ዘገባዎቻችንን ለማግኘት ሐሳባችሁንም ለማጋራት ቪኦኤ አምሃሪክ የማኅበራዊ መገናኛ ገጻችን ጥሩ አማራጭ ነው። ወደ ቀዳሚው ዘገባ እናምራ። በየዓመቱ ኢትዮጵያ ውስጥ በሺዎች የሚቆጠሩ ሕፃናት በተገቢ አስተዳደግ እጥረትና በጎጂ ልማዶች ምክንያት እስከ ሞት የሚያደርስ አደጋን ይጋፈጣሉ። ይሄ ለትውልድ የሚተርፍ ጉዳት ይቀር ዘንድ አንድ ወጣት የሕፃናት ሐኪም የበኩሉን ማበርከት ጀምሯል። ዶክተር ሄነኩ ዘውዱ ይባላል። በቅርቡ ልጅ በድሉ አይደግ የተሰኘ የልጆች ጤናና እድገት ላይ የሚያተኩር መጽሐፍ ለአንባቢያን አብቅቷል። በመጽሐፉና ተያያዥ ጉዳዮች ላይ አጭር ቆይታ አድርገናል። ዶክተር ሄነኩ ዘውዱ አስቀድሜ በአድማጮች ስም በእጅጉ አመሰግናለሁ።
እኔም ቪኦኤ ጋቢናዎችን አመሰግናለሁ።
እንግዲህ የህፃናት ጤናና እድገትን የሚመለከት ልጅ በድሉ አይደግ የተሰኘ መጽሐፍ ከሰሞኑ ለአንባቢያን አቅርበሃል። መጽሐፉን ለመጻፍ መነሻ የሆኑህ ምክንያቶች ምንድን ናቸው?
መጽሐፉን እንግዲህ ለመጻፍ ያነሳሱ ነገሮች በማህበረሰባችን ውስጥ የምናያቸው አንዳንድ ችግሮች ናቸው። ማህበረሰባችን ከጥንት ጀምሮ የሚከተላቸው አንዳንድ በልጅ ላይ ያሉ የልጆችን የወደፊት ህይወት ላይ አሉታዊ ተጽዕኖ የሚያሳድሩ ነገሮችን ስመለከት በስራ ልምዴም አጋጣሚ ወላጆች ከሚያነሱልኝ ነገሮች በመነሳት ነው እንግዲህ ልጅ በድሉ አይደግን ለመጻፍ የተነሳሳሁት። በማህበረሰባችን ውስጥ ልጆችን ትልቅ ቦታ ያለመስጠት ነበረ። አሁን መልካም የሆኑ ጅምሮች አሉ። ወጣት ወላጆች ለልጆቻቸው ጤና እድገት ይጨነቃሉ። ነገር ግን የድሮውን ስናስተውል ብዙ ጎጂ ተግባራት በህፃን ላይ ይፈጸሙ ነበር። ለምሳሌ አሁን የቅጣት ባህላችንን ስናይ በቀደሙት ዘመናት ልጆችን ሳማ መለብለብ፣ በርበሬ ማጠን፣ ቁንጥጫ፣ ግርፊያ የበዙ ነገሮች አሉ። እንዲሁም እንጥል ማስቆረጥ አሁን ለምሳሌ ከምናያቸው ጎጂ ተግባራት ናቸው። እነዚህ ነገሮች በሙሉ ወላጆች ልጆቻቸውን በእውቀት ያለማሳደግ ምልክቶች ናቸው ብዬ ስላሰብኩ፣ እንዲሁም ህፃናት በድል ማደግ የለባቸውም፣ ወላጆች በእንክብካቤ፣ በፍቅር፣ በእውቀት ሊያሳድጓቸው ይገባል በሚል ነው ልጅ በድሉ አይደግን ለመጻፍ የተነሳሳሁት።
ዶክተር ሄኖክ፣ ከህፃናት ጤናና እድገት ጋር በተያያዘ ስራ ውስጥ ለአመታት እንደመቆየትህ የማህበረሰቡን ግንዛቤ ለመረዳት እድሉን ያገኘ ይመስለኛል። ኢትዮጵያን ወላጆች ሳይንሱ የሚደግፈውን የልጆች አስተዳደግ ለመተግበር ምን ያክል ርቀት በአሁኑ ሰዓት እየተራመዱ ይገኛሉ? ምን አይነት ጉዳዮቹንስ ማሻሻል አለባቸው?
እንግዲህ ኢትዮጵያውያን አሁን ላይ የምናየው የአሁኑ ትውልድ ወላጅ የሆኑት ወጣቶችን ስንመለከት የተሻለ ለልጆቻቸው እንክብካቤ መስጠት፣ የተሻለ ልጆቻቸው የሚያጋጥሟቸውን ነገሮች መረዳት እና የልጆቻቸውን የሚያስፈልጋቸውን ነገር ቀድሞ የመረዳት ነገር ይታያል። በወላጆቹ ላይ መሻሻሎች ይታያሉ። አጠቃላይ ጤና በእንክብካቤ ላይ በአሁኑ ዘመን ማለት ነው።
ለአንባቢያን ባደረስከው ልጅ በድሎ አይደግ በተሰኘው መጽሐፍ ላይ ያካፈልካቸውን የተወሰኑ ሀሳቦችን እስቲ እንመልከት። ምን አይነት ጉዳዮች ተካተዋል? ምን አይነት ጠቀሜታ ይሰጣሉ ብለህ ታስባለህ?
እንግዲህ ልጅ በድሎ አይደግ መጽሐፍ ሲጀመር ከርዕሱ ብንነሳ ራሱ ይሄ በማህበረሰባችን ውስጥ ከዚህ በፊት የነበረ አባባል አለ። ልጅ በድሉ ይደግ የሚል አባል ነበር። እሱን ለመቃወም መሰረታዊ ለውጥ እንዲመጣ በማሰብ ነው ልጅ በይደግን የጻፍኩት እና በዚህ መጽሐፍ ላይ ብዙ የተካተቱ ነገሮች ይኖራሉ። ካየኋቸው፣ ካንኳቸው፣ ተማርኳቸው እንዲሁም በስራ ልምዴ ላይ ካጋጠሙኝ ነገሮች በመረዳት የተካተቱት በምዕራፍ በምዕራፍ ከተቀመጡት መካከል ከመጀመሪያዎቹ 1000 ቀናት እስከ ስነ ምግብ፣ ስለ ክትባት፣ ስለ ጨቅላ ህጻናት እንክብካቤ፣ ስለ ዘመናዊ ቅጣት፣ ስለ በጎ ወላጅነት እንዲሁም አንዳንድ ህጻናት ላይ ስለሚያጋጥ የሚያጋጥሙ ችግሮች ለምሳሌ እንደ ዳውን ሲንድሮም፣ እንደ ኦቲዝም፣ የአእምሮ እድገት ውስንነት እንዲሁም ህፃናት በጨዋታ ምን ሊጠቀሙ ይችላሉ? ህፃናት እንዴት ተሰጧቸው ሊያወጡ ይችላሉ? የሚሉትም በሙሉ በጠቅላላ ምዕራፍ በምዕራፍ ላይ ተቀምጠው ወላጆች በቀላሉ በሚገባ ቋንቋ እንዲረዱት ተደርጎ የቀረበ መጽሐፍ ነው።
እንግዲህ ከመጽሐፉ ጎን ለጎን የማህበራዊ ሚዲያ ገጽ ከፍተህም የህፃናት ጤናን የሚመለከቱ መረጃዎችን ለተከታዮቹ ታጋራለህ። ጉዳዩ ግን ለጥቂት ተከታዮች ብቻ ሳይሆን በሺዎች ለሚቆጠሩ ወላጆች ሊዳረስ የሚገባ ይመስለኛል። መሰል የህፃናትን ህይወት መታደግ የሚችሉ መረጃዎችን በስፋት ለማዳረስ ያስካቸው ተጨማሪ እቅዶች ይኖሩ ይሆን?
እንግዲህ አንተ እንዳልከው በማህበራዊ ድረገጽ በፌስቡክ የልጆች ጤናና እድገት የሚል ለወላጆች መረጃ ማቀርብበት ፔጅ አለ፣ ገጽ አለኝ። እዛ ላይ እንግዲህ ውስን የሆኑ ተከታዮቼ እነዚህ መረጃዎች ይደርሷቸዋል፣ ለውጥም ያመጣሉ ብዬ አስባለሁ። ነገር ግን ለህብረተሰቡ ከማዳረስ አንጻር እዚሁ ፌስቡክ ላይ ብቻ ተወስኖ እንዳይቀር ነው በዚህ በመጽሐፍ መልኩ አሳትሜ ወደ ህብረተሰቡ ያበረከትኩት። ወደፊት ይሄ ነገር ተስፋፍቶ ብዙ ማህበረሰብ እንዲለወጥ፣ ብዙ ወላጆች በህፃናቶቻቸው አስተዳደግ ጤና ላይ በጎ የሆነ ተጽዕኖ እንዲፈጥሩ አንዳንድ ያነጋገርኳቸውም ዩኒቨርሲቲዎች አሉ፣ ሌሎችም መንግስት ያልሆኑ ድርጅቶች አንደኛ ይህን መጽሐፍ ተደራሽ በማድረግ በየጤና ጣቢያው በየትምህርት ቤቱ ተደራሽ እንዲሆን ማድረግ፣ ባለፈም ደግሞ መድረኮችን በማመቻቸት ለወላጆች ግንዛቤ የሚሰጡ ነገሮችን በማብዛት በማድረግ አቅጃለሁ። ወደፊት እንግዲህ የተሻለ ሰርቼ የተሻለ የህፃናት እድገት የተሻለ የህፃናት ጤናን በኢትዮጵያ ላይ እናያለን ብዬ አስባለሁ።
ዶክተር ሄኖክ፣ ከህፃናት ጋር መዋል ህፃናትን ማከም ልዩ ደስታ እንዳለው ይነገራል። እነሱ ተጎድተው ማየት በራሱ ደግሞ የሚፈጥረው ሀዘንም ከፍ ያለ ነው። ከገጠር ሐኪም ቤቶች ብዙ እስከተሟላባቸው የከተማ ሐኪም ቤቶችም ሰርተሃል። ከማትረሳቸው አጋጣሚዎች መካከል አንዱን ለአድማጮች ብታጋራ።
እንግዲህ አንዱ ከማረሰው አጋጣሚ በደብረ ታቦር ሆስፒታል ከሁለት ዓመት በላይ በረዳት ፕሮፌሰርነትና በሐኪምነት በማስተማርና በሕክምና አሳልፍ ያለው እዛ ላይ ከሚያጋጥሙኝ ነገሮችና እንደው ልቤ ውስጥ ከሚቀሩት ነገሮች ወላጆቻቸው መጠነኛ ህመም ያላቸውን ጨቅላ ህጻናት እንጥል አስቆርጠው የበዛ ደም እየፈሰሳቸውና ለኢንፌክሽን ተጋላጮ ነው ህይወታቸው ያለፉ ጨቅላ ህጻናትን ሳስብ ብዙ ጊዜ ሀዘን ይሰማኛል። ማረሳቸው እነሱን ነው።
ዶክተር ሄኖክ ዘውዱ በእጅጉ አመሰግናለሁ። እንግዲህ በጀመርከው ስራ ውስጥ የበርካታ ህጻናትን ህይወት እንደምታድን በርካታ ወላጆችንም እንደምደግፍ አምናለሁ። ላጋራህን ነገር ሁሉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ።
እኔም አመሰግናለሁ። መልካም ምሽት ይሁንላችሁ።
የኦሮሚያ ክልል መናገሻ በሆነችው አዳማ የከተማዋ አስተዳደርና በከተማዋ ውስጥ እንዲሁም በዙሪያዋ የሚኖሩ የትግራይ ማህበረሰብ አባላት ሲወያዩ ውለዋል። የኢትዮጵያ መንግስት በህዝባዊ ወያነ አርነት ትግራይ ላይ እየወሰደ ስላለው እርምጃና የሰላማዊ ሰዎችን የጎንዮሽ ተጎጂነት ለመቀነስ መደረግ ስላለባቸው ጉዳዮችም ተነጋግረዋል። ሙክታር ጀማል ሙሉ ዘገባውን ያሰማናል።
ዛሬ በአዳማ በተደረገው የትግራይ ማህበረሰብና የአዳማ ከተማ አስተዳደር ውይይት ላይ የመነሻ ሀሳብ ያቀረቡት የአዳማ ከተማ ብልጽግና ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ አብዱል ጀሊል አብዱሮ እንደጠቀሱት ትህነግ ብለው የጠሩት የህወሓት ቡድን ህገወጥ የሆነ ምርጫን ከማድረግ አልፎ የሀገሪቷ መከታ የሆነው መከላከያ ሰራዊት ላይም ጥቃት ወስዷል ብለዋል። በእነዚህ እንቅስቃሴዎች መንግስት እስከ መጨረሻ ድረስ ጊዜ ይጠብቅ የነበረው ትዕግስቱ በመሟጠጡ ወደ መጨረሻው እርምጃ መገባቱንም አቶ አብዱል ጀሊል አብራርተዋል። ከመወያያ ርዕስ በኋላ በውይይቱ ላይ የተሳተፉት የትግራይ ተወላጆች መንግስት ህግን የማስከበር እርምጃ ብሎ የጠራውን የትግራይ ክልል ጦርነትን በተመለከተ የተቃውሞም የድጋፍም ድምፆች ተሰምተዋል። በተለይ ማዕከላዊ የሆኑ አስተሳሰቦች ላይ ሀሳባቸውን የሰጡ የውይይቱ ተሳታፊዎች ከስርዓት ጋር መታገል እያለ የትግራይን ህዝብ በአጠቃላይ ሊያሸማቅቅ የሚችሉ አስተሳሰቦች ሲሰራጩ መቆየቱ አግባብ አለመሆኑንም የገለጹ አሉ።
እኔ እትብቴ ትግራይ ተቀበረ እንጂ ብሞት ኪዳነ ምህረት ነው የምቀበረው። የትም ሄድ አልፈልግም፣ ተጎትቼ ካልሄድኩም በስተቀር። ግን በሚደረጉ ነገሮች ወንጀል ሲፈጸሙ የትግራይ ተናጋሪዎች ያላችሁ በተለይ ሚዲያዎች የምታስተላልፉት እያንዳንዱ ስነ ልቦና ያንኳኳል። የትግራይ ምናልባት ጁንታን ብሉት የተለያዩ አመራሩ ብትሉ በጣም መደገፍ ይቻላል። ትግርኛ ተናጋሪ የምትባለው ቃል ግን የሰው ሁሉ ስነ ልቦና ትጎዳለችና እባካችሁ አገላለጽ ላይ ጥንቃቄ ቢደረግ ጥሩ ነው ብዬ አስባለሁ።
ሌላኛው ራሳቸውም ከዚህ ቀደም የመከላከያ አባል መሆናቸውን የተናገሩት የትግራይ ተወላጅ በውሃት መከላከያው ላይ ተወሰደ ያሉት እርምጃ የሚያምነው ሲሉ ነገለጹት።
ሰራዊታችን በጠላት እጅ ቢሞት ኑሮ እጅግ አይቆጨም ነበር። በወገን በመሆኑ እያዘን ሆኖም ግን በሱ ለተደረገው ግድያ ያችን ሀገር ያችን ትግራይ የምትባል ሀገር ትግራይ ያለው ህዝብ እግዚአብሔር ደርሶለት እንባው ሰቆቃውና እርዛቱ ጥማቱ ደርሶለት በዚህ ምክንያት በቃ ሊለው ስለፈለገ ይህንን ጉዳይ ተከስቶ በአሁኑ ሰዓት እነሆ እያየን እየሰማን ያለ ነው።
ሌላኛው ተሳታፊ ጦርነቱ በወንድማማቾች መካከል የተደረገ በመሆኑ በዚህ ጉዳይ ላይ አሸናፊ ይኖራል ብዬ አላምንም ብለዋል። በውይይትና ሰላማዊ መንገድ ቢፈታ የተሻለ መሆኑንና አሁንም ሁሉም አካል ወደ ሰላም እንዲመጣ ጥሪያቸውን አስተላልፈዋል።
ትግራይ ምትብቴ የተቀበረበት ነው። ትግራይም የልጆች አባት ነኝ። 3 ልጆች አሉ። እኔ በዚህ ሰዓት ላይ በሚካሄደው ውጊያ ደስተኛ አይደለሁም። የማንም ደጋፊ መሆን ማልችልበት ሁኔታም አለ። ለምን ብትሉኝ እኔ ራያ ሰው ነኝ። አንደኛው ልጄ የትግራይ ልጅ ኃይል ነው። አንደኛው ልጄ አብን ነው። 2 ልጆች እየተዋጉ ነው። ምን ማለት ነው? ስለዚህ እኔ የሚገባኝ ወንድሞቼ ኢትዮጵያውያን ሆናችሁ ይህ ድል አሸናፊ ሆኖ ሲወለ የሚገባን ከሆነ አሸናፊው ኢሳያስ አፈወርቅና ግብጽ ናቸው። እየተባላን ነው። ኃይላችን እየተዳከመ ነው። የኢትዮጵያ መከላከያ ሰራዊት ሲወድም ኢትዮጵያውያን ነው እየሞተ ያለው። ትግራይ ላይ ያለው ወጣት ሲወድም ኢትዮጵያ እርስ በራሳችን እየተባላን ነው። ነገ አቅም እያጣን ነው። እናንተ ምናልባት ብልጽግና ስለተባለ ጭብጫ ብቻ እንትን አትበሉ። ደካማ ጎንን ማየት ሞክሩ።
የኢትዮጵያ ሕዝብ ትግሉን እያደረገ ያለው ሕግን ጥሷል ብለው ከጠቀሱት ቡድን ጋር መሆኑን የገለጹት የአዳማ ከተማ ብልጽግና ጽሕፈት ቤት የፖለቲካ ዘርፍ ኃላፊው አቶ አብዱልጀሊል አብዱሮ ሕዝብን እንደ ሕዝብ የሚያሸማቀቅ ድርጊትና አገላለጽ አግባብ አለመሆኑን ጠቅሰዋል። በአዳማ ከተማም ያለውን እንቅስቃሴ በመለየት መንግስት እርምጃ እየወሰደ መሆኑንም ተናግረዋል።
የኢትዮጵያ ሕዝብ የታገለው ከትግራይ ሕዝብ ጋር አይደለም፣ ከአጥፊዎች ጋር ነው፣ ከዘራፊዎች ጋር ነው። የትኛው ነው የተፈናቀለው? የትኛው ነው የተጎዳው? ያ በመትረየስ ፊት ለፊት ህይወቱን ሰጥቶ ሲታገለ የነበረ ወጣት አንድም በጎረቤቱ ያለው ማህበረሰብ ላይ ጥቃት አላደረሰም። ሰው ከሰው ሊለያይ ይችላል። የተወሰኑ ሌቦችም ሊኖሩ ይችላሉ፣ በስመ ወጣት ችግር ሊፈጥሩ የሚችሉ። አብዛኛው ህዝብ ትግሉ ጸረ ዲሞክራሲ ከሚያደርጉት ጁንታዎች ጋር ነው። የትግራይ ተወላጆችም ልትታገሉ የሚገባው ነገር በእናንተ ስም የሚነግዱትን መታገል መቻል አለባቸው። አይጠቅማችሁም። ለእነሱ ጠበቃም የሚፈልጉ ግን አሉ። ይሄ ሁሉን አይወክልም። አዳማ ከተማ ላይ ባደረግነው ብርበራ ባደረግነው ፍተሻ የጦር ሜዳ መሳሪያዎች የተያዘበት የለም አለ። አስፈላጊ ከሆነ ስሙን መጥቀስ ይቻላል። ፖሊስ ጣቢያ ሂዱና መረጃ ውሰዱ። አዳማ ባድሜ አይደለችም። አዳማ ጦር ሜዳ አይደለችም። አጥፊው ግለሰብ ሊኖር ይችላል። ብሔርን አይወክልም ብለን ተው ነው። ምናልባት አጥፊዎቹ በግ ይጠየቃሉ።
ሌላኛው ለውይይቱ መልስ የሰጡት የአዳማ ከተማ አስተዳደር ብልጽግና ጽሕፈት ቤት ኃላፊ አቶ አለማየሁ ቱሉ በጦርነቱ አሸናፊ የለም የተባለው አግባብ አይደለም ሲሉም ተናግረዋል።
በዚህ ጦርነት አሸናፊ አይኖርም ለተባለው ጦርነቱ ተጠናቋል። የኢትዮጵያ ሕዝብ አሸንፏል። ይሄ በደንብ ሊሰመርበት ይገባል። ተጠናቋል። ያሸነፈው አብይ አይደለም፣ ግብጽ አይደለም፣ ኢሳያስ አይደለም፣ ግብጽ አይደለችም። ሕዝባችን እና መከላከያ ሰራዊቱ ድል ነስቷል፣ አሸንፏል። ኤርትራ መንግስት ሚሳኤል ሲተኮስበት እኮ አልተኮሰም። ራቁቱን የተሸኘውን የመከላከያ ሰራዊት የተቀበለው ጎረቤት ኤርትራ ነው። ህዝቡ አንድ ስለሆነ ህዝቡ ጋር ችግር የለም። በሁለቱ መንግስታት መካከል ያለውም ችግር ተፈቷል። ይህን ነገር በአግባቡ መያዝ ተገቢ ነው። ወዴትም ልንወስድ አንችልም። ወንጀለኛ ወንጀለኛ ነው፣ ከሃዲ ከሃዲ ነው። ይህን ኃጢአት ለሌላ አካል መስጠት አንችልም።
አቶ አለማየሁ የትግራይ ህዝብ ለሀገር አንድነትና ሰላም ሲታገል የነበረ ቢሆንም ከአብራኩ የወጡ ልጆቹ የጠበቀውን ያህል ለችግሩ አልደረሱለትም ብለዋል። በአሁኑ ጊዜ በብልጽግና የሚመራው መንግስት ለግል ጥቅሙ ሲል የህዝብን ጥቅም አሳልፎ ሽጧል ካሉት ኃይል ጋር የመጨረሻና ፍጻሜ ትግል እያደረገ ነው ሲሉም ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። የቤት ውስጥ ጾታዊ ጥቃት በትዳርና አብረው በሚኖሩ ሰዎች የሚፈጸም የጥቃት አይነት ሲሆን አካላዊና ስነ ልቦናዊ ጥቃቶችንም ያጠቃልላል። በዚህ የኮቪድ-19 ወረርሽኝ ወቅትም በዓለም ዙሪያ ጾታዊ ጥቃቶች መባባሳቸውን ታዛቢዎች ይናገራሉ። በአሜሪካም በተመሳሳይ ጥቃቶቹ የጨመሩ ሲሆን ጥቃቶቹም ከቀድሞ በተለየ መልኩ በጦር መሳሪያም ጭምር እየተደረጉ እንዳሉ ጥናቶች እያመላከቱ ነው። የአሜሪካ ድምጿ ቬሮኒካ ኤግሌሲያስ ኮቪድ-19 የቤት ውስጥ ጾታዊ ጥቃትን በመጨመር ረገድ ባለው አስተዋጽኦ ዙሪያ ያጠናቀረችውን ኤደን ገረመው እንደሚከተለው ታቀርበዋለች።
በአሜሪካ የጾታዊ ጥቃት ሰለባዎች ቁጥር በኮቪድ-19 ወቅት እጅጉን ጨምሯል። ለደህንነቷ ስትል ስሟ እንዳይጠቀስ የፈለገች የጾታዊ ጥቃት ሰለባ ለጾታዊ ጥቃት በተዳረጉ ሴቶች ዙሪያ ያለው ግንዛቤ የተሳሳተ እንደሆነ ትናገራለች።
ሰው ሁሉ ለምን ሰዎች በጥቃት ውስጥ ይኖራሉ? ለምንድን ነው ጥለው የማይሄዱት? ጥቃቱን ውስጣቸው ይፈልገዋል ማለት ነው እንዴ? ይላል። እውነታው ግን ይሄ ሳይሆን ጥቃት ማለት ጥልፍልፍ አድርጎ የሚይዝ አዙሪት መሆኑ ነው።
ኮቪድ-19 ከመግባቱ ከጥቂት ወራቶች በፊት ከባለቤቷ የተለያየችው ይህች ተጠቂ ስለ ቀደመው ሕይወቷ ስትገልጽም ኑሮዬ ልክ እንደሚፈነዳ ቦምብ ነበር ትላለች።
እኔ መጨረሻ ላይ የተረዳሁት ነገር ይህንን ትዳር ጥዬው ካልሄድኩ በአመት ጊዜ ውስጥ እንደምሞት ነው። ወይ እሱ ይገለኛል፣ ወይ እኔ ራሴን አጠፋለሁ። አሊያም በነበርኩበት ጭንቀትና ሰቆቃ ምክንያት ካንሰር ይዘኝ ነበር።
ይሄ የሆነው ታዲያ ከኮቪድ-19 ወረርሽኝ በፊት ነበር። ፍቺዋን ካጠናቀቀች በኋላም ኑሮን እንደ አዲስ መጀመር ከባድ ቢሆንም ቀኑን ሙሉ ስራ በመዋልና ከስራ በኋላም ከጓደኞቿ ጋር ጊዜዋን በማሳለፍ ከነበረችበት ስሜትና ሁኔታ ለመውጣት ችላለች። ይሁንና የኮቪድ-19 ወረርሽኝ የጾታዊ ጥቃት ሰለባ የሆኑ ሴቶች መልሰው መቋቋም እንዳይችሉ ሁኔታውን አክብዶታል። አማንዳ ካትስ በአሜሪካ ጾታዊ ጥቃት ለደረሰባቸው የአይሁድ ትብብር ተቋም ባልደረባ ናቸው። ኮቪድ-19ን ለመከላከል ተብለው የሚደረጉ መራራቆች ለጥቃት አድራሾች የተመቻቸ እድል ፈጥሯል ይላሉ።
በጣም ብዙ ጥቃት አድራሾች በተጠቂዎች ላይ ተጽዕኖ ለማሳደር ኮቪድ-19ን ሲጠቀሙበት እያየን ነው። ተጠቂዎች ከቤት እንዳይወጡ ለማድረግ ከቤት ከወጣሽ ተመልሰሽ መምጣት አትችም፣ ምክንያቱም ኮቪድ-19 ይዘሽብኝ ትመጫለሽ እያሏቸው ነው።
በአንጻሩ የቤተሰብ ሕግ ማዕከል ዳይሬክተር የሆኑት ዶክተር ሚኒየንም ጥቃቱ ሳይሆን የጨመረው ጥቃት የሚደርስበት መንገድ አደገኛ የሆነና ነፍስ እስከ ማጥፋት የሚደርሱ መሳሪያዎችን መጠቀም ላይ መደረሱ ነው ይላሉ።
ያስተዋልነው ነገር ቢኖር ምንም እንኳን እያስተናገድን ያለነው ተመሳሳይ ቁጥር ያላቸው ተጠቂዎችን ቢሆንም ተጠቂዎቹ ላይ እየደረሰ ያለው የጥቃት አይነት ግን አደገኛ መሆኑን ነው። ድብደባ፣ ጠመንጃዎችና ሌሎች መሰል መሳሪያዎችን የሚጠቀሙ ጾታዊ ጥቃት አድራሾች እየጨመሩ ነው።
በቤት ውስጥ ጾታዊ ጥቃት ዙሪያ ጥናት አድራጊዎች እንደሚሉት በአሜሪካ በትንሹ 14 ከተሞች ላይ የተደረገ ጥናት የጾታዊ ጥቃት ቁጥር መጨመሩን አመላክቷል። የምጣኔ ሀብት ባለሙያ የሆኑት ኤሚሊ ሌስሊ በዚሁ ዙሪያ ጥናት ሲያደርጉ ቆይተዋል።
በዚህ ባለንበት በ2020 ዓመተ ምህረት በመጋቢት ሚያዝያና ግንቦት ወራቶች ከጾታዊ ጥቃት ጋር በተያያዘ ወደ ፖሊስ ጣቢያዎች የተደረጉ የስልክ ጥሪዎችን ካለፈው ዓመት ከ2019 ጋር ስናወዳድራቸው በ7% ጭማሪን ያየ ነው። የተለመዱ የጾታዊ ጥቃት የሚጠበቅባቸው የህብረተሰብ ክፍሎችና መመዘኛዎች እንዳሉ ሆነውም ተጨማሪ አዳዲስ ጥቆማዎች መኖራቸውን ያስተዋል ነው።
አቃቤ ሕጎችን በአሁን ሰዓት እያሳሰባቸው ያለው ጉዳያቸውን ለሕግ ማቅረብና እርዳታ መሻት የማይችሉ ህጻናት ተጠቂዎች ጉዳይ ነው። በሜሪላንድ የጾታዊ ጥቃት ልዩ ኃላፊ የሆኑት ዴቢ ፌንስትንም ይህን ስጋት ይጋራሉ።
ትምህርት ቤት መሄድ የነበረባቸው ህጻናት አሁን በየቤታቸው ነው እየተማሩ ያሉት። ስለዚህ ትምህርት ቤት ውስጥ ላሉና ለሚያምኗቸው አካላት ችግራቸውን ማጋራት አይችሉም።
ይሁንና ጥቃት አድራሾችን ለማገዝ ብዙ የእርዳታ ማግኛ መንገዶች ተቋቁመዋል። ተጠቂዎች የነጻ የስልክ መስመሮችን መጠቀምና ለመንግስትም የከለላ ጥያቄዎችን ማቅረብ ይችላሉ። እንደ ዶርዌይስ የመሳሰሉ ተቋማትም የምክር አገልግሎትን ይሰጣሉ። ናታሊ ዌድ በዶርዌይስ የጾታዊ ጥቃት አማካሪ ናቸው። ታዲያ ጾታዊ ጥቃት የሚደርስባቸውና አሁንም ድረስ ከአጥቂያቸው ጋር ለሚኖሩ ሴቶች ስለሚሰጡት ምክር እንዲህ ያስረዳሉ።
ጾታዊ ጥቃት እንዲፈጸም የሚያበረታቱ ሁኔታዎችንና አጋጣሚዎችን ለመለየት እንሰራለን። ተጠቂዎችን ስናማክርም አጥቂዎቻቸው ሲበሳጩ ሁኔታውን ከሚያባብሱ ቦታዎች ቀድመው ገለል እንዲሉ እንመክራቸዋለን። ለምሳሌ አጥቂያቸው መበሳጨት የጀመረው ወጥ ቤት ውስጥ እያሉ ከሆነ ቀስ ብለው ከዛ እንዲወጡና ወደ ሌላ ክፍል እንዲሄዱ ነው የምንመክራቸው። ምክንያቱም ወጥ ቤት ውስጥ ለአደጋ የሚያጋልጡ መሳሪያዎች ስላሉ ነው።
በጥቃት ውስጥ ያሉ ሰዎች ካሉበት ህይወት ለመውጣት እጅጉን የሚሰጉ ሲሆን ከጥቃቱ ካመለጡም በኋላ ለማገገም ረጅም ጊዜ የሚወስድ ቢሆንም ማገገም ግን እንደሚቻል ባለሙያዎች ይናገራሉ። ጥቃት በቃኝ ብሎ ለመውጣትም ድፍረትና ትዕግስት ያስፈልጋል ይላሉ። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች አሁን ደግሞ ወደ አውሮፓ እናቀናለን። የኮሮና ቫይረስ ወረርሽኝ ለህዝብ አገልግሎት የሚሰጡ ሚዲያዎችን በፍጥነት እየቀየራቸው መሆኑን፣ ይሄ ደግሞ የጋዜጠኝነት ዘገባ ጥራት ላይ ተጽዕኖ እያሳደረ መሆኑን የአውሮፓ ብሮድካስት ማህበር ያወጣው ሪፖርት አመላክቷል። ማህበሩ የህዝብ መገናኛ ብዙሃን በወረርሽኝ ወቅት በሚል ርዕስ ያወጣው ሪፖርት የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ እና የኔዘርላንድ መንግስት ባዘጋጁት ሁለት ቀን የሚፈጅ የሚዲያ ነጻነት ጉባኤ ዋዜማ ላይ በይፋ ተመርቋል። ሊዛ ሽላይን ከጄኔቫ ያሰናዳችውን ዘገባ ስመኝሽ ቆየ ታሰማናለች።
የኮሮና ቫይረስ በህዝብ መገናኛ ብዙሃን ላይ ጥሎት የሚሄደውን ጠባሳ አስመልክቶ በመላው አውሮፓ የሚገኙ 20 አመራሮች ጋር ቃለ መጠይቅ ከተደረገ በኋላ ነው እጅግ ውስብስብ የሆኑት ችግሮች መታየት የጀመሩት። የአውሮፓ ብሮድካስት ማህበር ኃላፊ የሆኑት ሊዝ ኮቢን እንደሚያስረዱት የኮሮና ቫይረስ ወረርሽኝ በቀስታ ያዘገመ የነበረውን የሚዲያ የለውጥ ሂደት እጅግ አፋጥኖታል። ከኮሮና በፊት በሐሳብ ደረጃ ብቻ የነበሩ ጉዳዮችም አሁን በፍጥነት ወደ ተግባር እየተቀየሩ ነው ይላሉ።
And the global pandemic made people desperate for good quality information.
ዓለም አቀፍ ወረርሽኙ ሰዎችን ጥሩና ጥራት ያለው መረጃ በእጅጉ እንዲፈልጉ አድርጓቸዋል። እጅግ ብዙ ቁጥር ያላቸው ሰዎች የህዝብ አገልግሎት የሚሰጡ የሚዲያ ተቋማት የሚሉትን ለመስፋት ይፈልጋሉ። ነገር ግን በዚህ ወረርሽኝ ወቅት ከኮቪድ ጋር በእኩል ፍጥነት መሄድ የቻለው ብቸኛው ነገር የሐሰት መረጃዎች ስርጭት ነው። ስለዚህ ያንን ለመዋጋት አዳዲስ ፈጠራዎችና አሰራሮች እየመጡ ነው።
ሪፖርቱ በወረርሽኙ መጀመሪያ ላይ ሰዎች ለህዝብ አገልግሎት በሚሰጡ ሚዲያዎች ላይና በመንግስት ላይ የነበረው እምነት ከፍ ያለ እንደነበር ያሳያል። ሚዲያዎች ጠቃሚ መረጃዎችን ለህዝብ በማድረስ ይጫወቱት የነበረውን ሚናም መንግስታት ይደግፉ ነበር። ነገር ግን የዜና ማሰራጫዎች መንግስት ለኮቪድ-19 የሚሰጠውን ምላሽ ባብጠለጠሉ ቁጥር በሁለቱ ተቋማት መካከል ያለው ግንኙነት መሻከር ጀመረ። የአውሮፓ ማህበሩ ያወጣው ሪፖርት ተባባሪ ጸሐፊ የሆኑት ማይካ ኦሌ ስለ ጥናቱ ሲያስረዱ አንዳንድ ፖለቲከኞችና መንግስታት በሚዲያ ተአማኒነት ላይ በተቃራኒው መቆማቸው ህዝብ በዜና ማሰራጫ ተቋማት ላይ ያለው እምነት እንዲሸረሸር አድርጓል ይላሉ። በሚዲያ ነጻነት ዙሪያ የሚደርሱ ማስፈራሪያዎችና በህዝብ መገናኛ ብዙሃን ላይ የሚሰነዘሩ ጥቃቶችም ጨምረዋል።
በጣም ብዙ የሴራ ትንታኔዎች አሉ። አሁን ደግሞ የህዝብ መገናኛ ብዙሃንን ጨምሮ የተለያዩ ሚዲያዎች ላይ ክሶች ይቀርባሉ። የደህንነት ስጋቱና ወረርሽኙ የሚቆይበት ጊዜ በተራዘመ ቁጥር ደግሞ ሰዎች የበለጠ ተጠራጣሪና ፈሪ ይሆናሉ። ባለስልጣናት የሚናገሩትን ነገሮችና የህዝብ ሚዲያ የሚያወጧቸውን መረጃዎችም ይጠራጠራሉ።
ገና ብዙም ባልጠሩ ሁኔታዎች የተሞላውን በህዝብ ሚዲያዎች ዙሪያ የሚደረገው ዳሰሳ ቀላል ባይሆንም ሪፖርቱ ጥቂት የሆኑ ምክረ ሀሳቦችን ሰንዝሯል። የህዝብ መገናኛ ብዙሃን ምንጊዜም ቢሆን አስተማማኝ የሆኑና እምነት የሚጣልባቸውን መረጃዎችን ማቅረብ እንደሚኖርባቸውና በኢንተርኔት አማካኝነት የሚቀርቡ ዘገባዎች ህዝብ የሚፈልጋቸው መረጃዎች ላይ ትኩረት ሊያደርጉ እንደሚገባቸውም ይገልጻል።
በተለይ ደግሞ በህዝብ ዘንድ መከፋፈሎች በበዙበት በዚህ ጊዜ የፈጠራ ዘገባዎችን የማጥራትና በማህበረሰቡ መሃል ማዕበል የሚያስነሱ ጉዳዮች ላይ ትኩረት መስጠት እንደሚገባ ሪፖርቱ አጽንኦት ይሰጣል። የባለስልጣናት መልእክቶች በሚተላለፉበት ጊዜም ቢሆን ሂሳዊ ትንታኔዎች የሚሰጥ ዘገባ እጅግ አስፈላጊ መሆኑንም አስምሮበታል። ሊዛ ሽሌን ከጄኔቫ ላጠናቀረችው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አብረን ስላመሸን በእጅጉና አመሰግናለን። ሀብታሙ ስዩም መሰናዶውን በመምራት ኤልያስ አስማረ በማቀናበር አብረናችሁ ቆይተናል። ሰለሞን አባተ የዕለቱ መርሃ ግብር አርታኢ ነበረ። መልካም ምሽት።